ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የዕለተ እሁድ ታህሳስ 13 2017 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የራዲዮ መጽሔት ፕሮግራምን ይዤ የማስተናግዳችሁ ቆንጅ ይታየ ነኝ። ምን ነው ነጠላሽን ማለታችሁ አይቀርም። አሉላ ከበደ እረፍት ላይ ነው። ቀደም ብሎ ካቀረብናቸው የራዲዮ መጽሔት ቅንብሮች መካከል ታዲያ በድጋሚ ለእናንተ ለአድማጮቻችን ጆሮ ብናደርስ ብለን የመረጥነውን ቅንብር ይዘንላችኋል። በእንግሊዝ ወታደሮች ተሰርቆ የተወሰደው የአጼ ቴዎድሮስ ጋሻ እንዲመለስ የተደረገውን ጥረት የሚያሳየውንና በቅርቡ ዩናይትድ ስቴትስ ቶሊዶ የኪነ ጥበብ ቤተ መዘክር የቀረበውን አውደ ትርኢት በተመለከተ የኢትዮጵያ ቅርስ አስመላሽ ኮሚቴ አባል ከሆኑት ከታሪክ ምሁሩ ከዶክተር አሉላ ፓንክረስትና ዋሽንግተን ዲሲ ከሚገኘው የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርሚያስ ሳህለ ስላሴ ጋር የተደረገውን ውይይት ነው የያዝንላችሁ። የፊታችን ረቡዕ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 25 ቀን የፈረንጆች ገና ክርስመስ ይከበራል። በዓሉን ባላችሁበት ሁሉ ለምታከብሩ አድማጮች ከወዲሁ መልካም በዓል እንላለን። በክርስመስ ሙዚቃዎች እያዝናናን እናማሻችኋለን። ዝግጅታችንን በዓለም ዜና እንከፍታለን። አብራችሁን አምሹ።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በናይጄሪያ የገና ገጸ በረከት ለመቀበል የወጡ ሰዎች ተረጋግጠው 32 ሰዎች ህይወታቸው አለፈ። በናይጄሪያ በሁለት የገና ስጦታ የማከፋፈል በጎ አድራጎት ዝግጅቶች ላይ በተከሰተ መረጋጋት የሞቱት ሰዎች ቁጥር ከ13 ወደ 32 ማሻቀቡን የሀገሪቱ ፖሊስ ዛሬ እሁድ አስታውቋል። በታሪኳ ታይቶ በማይታወቅ መልኩ የከፋ የኑሮ ውድነት ቀውስ ውስጥ እየታገለች ባለችው ናይጄሪያ ሰዎች የምግብ እርዳታዎችን ለመቀበል በሰፊው ወጥተው የነበረ ሲሆን በትንሹ 4 ህጻናትን ጨምሮ ብዙዎች ህይወታቸው አልፏል። ከሟቾቹ 22ቱ በደቡብ ምስራቅ አንባራ ግዛት ኦኪጃ ነዋሪዎች ሲሆኑ ትላንት ቅዳሜ አንድ ገባሬ ሰናይ ተቋም በዓሉን በማስመልከት ምግብ ለማከፋፈል ባዘጋጀ መርሃ ግብር ላይ ጉዳቱ መከተሉን የአካባቢው ፖሊስ ቃል አቀባይ ቶቹቹኩ ኤኪገንጋ ተናግረዋል። የአቡጃ ከተማ የነበረውን ክስተት ያዩ የአይን ምስክሮች ለአሶሺየትድ ፕሬስ እንደተናገሩት በቤተ ክርስቲያኑ በር ላይ በደርዘን የሚቆጠሩ ሰዎች መርሃ ግብሩ ከመጀመሩ በፊት ቀድመው በመገኘት ከሌሊቱ 10 ሰዓት አንስቶ ወደ ግቢው ለመግባት ሲጥሩ ነበር ብለዋል። ክስተቱ ከቀናት በፊት በርካታ ህጻናቶች የሞቱበትን ሌላ ተመሳሳይ ሁኔታን የተከተለ ሲሆን የናይጄሪያ ፖሊስ በሁለቱ ጉዳዮች ላይ ምርመራ እያደረገ መሆኑን ገልጿል። እስራኤል በጋዛ ላይ በፈጸመችው ጥቃት በትንሹ 20 ሰዎች ሞቱ። እስራኤል በጋዛ ሰርጥ ዛሬ ሌሊት እሁድ ንጋት ላይ ባደረገችው ጥቃት 5 ህጻናትን ጨምሮ ቢያንስ 20 ሰዎች መሞታቸውን የፍልስጤም የህክምና ባለስልጣናት አስታውቋል። ይህ በእንዲህ እንዳለ የእስራኤል ባለስልጣናት በኢየሩሳሌም የካቶሊክ ቤተክርስቲያን መሪ የሆኑት ካርዲናል ፒየር ባፕቲስታ ፒዛላ ጋዛ ገብተው የቅድመ ገና ቅዳሴን ከግዛቱ አነስተኛ ክርስቲያን ማህበረሰብ አባላት ጋር እንዲያከብሩ ፈቅደዋል። በጋዛ ከተማ የተፈናቀሉ ሰዎችን ባስጠለለ ትምህርት ቤት ላይ በተፈጸመው ጥቃት 3 ህጻናትን ጨምሮ በትንሹ 8 ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። በሐማስ ከሚመራው መንግስት ጋር ግንኙነት ያለው ሲቪል መከላከያ ቀደም ብሎ ከተገደሉት መካከል 4 ህጻናት እንደሚገኙበት ተናግሯል። የእስራኤል ጦር ጥቃቱ በቀጥታ ያነጣጠረው በስፍራው በተጠለሉ የሐማስ ታጣቂዎች ላይ ነው ሲል ተናግሯል። ስለ ጥቃቱ እስካሁን ድረስ ከሐማስ የተሰጠ አስተያየት የለም። አድማጮች፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የጣሊያኗ መሪ ጆርጂያ መሎኒ ሩሲያ የጋረጠችው የደህንነት ስጋት እያየለ ነው አሉ። የጣሊያኗ መሪ ጆርጂያ መሎኒ መስኮ ህገወጥ ስደትና ሌሎች ጉዳዮችን በመጠቀም የአውሮፓ ህብረትን ለመናድ ከፍተኛ የሆነ የደህንነት ስጋት ደቅናለች በማለት ተናገሩ። በፊንላንድ ሰሜን ላፕላንድ አውራጃ በሳምንቱ መጨረሻ በተካሄደው ስብሰባ ላይ የጣሊያን፣ የስዊድንና የግሪክ መሪዎች እንዲሁም የአውሮፓ ህብረት የውጭ ጉዳይ ሐላፊ ተገናኙ ሲሆን በሰሜን ላፍላንድ አካባቢ በኖርዲክ ክልልና በሜዲትራኒያን ባህር ደህንነት እንዲሁም በደቡብ አውሮፓ ስላለው የስደት ጉዳይ ተግዳሮቶች ተወያይተዋል። ወጋ አጥባቂ መንግስትን የሚመሩት ጆርጃ መሎኒ ስለ ሩሲያ በጋዜጠኞች የተጠየቁ ሲሆን አደጋው ከመናሰበው በላይ ሰፊ ስጋት የደቀነ መሆኑን መረዳት አለብን በማለት ተናግረዋል። መሎኒ የዩክሬን ግጭት ከተጠናቀቀ በኋላ በአውሮፓ ህብረት ደህንነት ላይ ከሩሲያ ሆነ ከሌላ ቦታ የሚደርስ አደጋ ስለማይቆም ህብረቱ ለዚህ ዝግጁ መሆን አለበት ሲሉ አሳስበዋል። አያይዘውም ይህ በጣም ሰፊ የሆነ የደህንነት ሐሳብ መሆኑን ማወቅ አለብን። ይሄ በዲሞክራሲያችን በህዝባችን አስተያየት ላይ ተጽዕኖ መፍጠርንና በአፍሪካ ስለሚሆነው ነገር እንዲሁም ስለጥሬቃና የስደትን በመሳሪያነት መጠቀም ላይ ያተኮረ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሯ የአውሮፓ ህብረት ድንበሩን ለመጠበቅ የበለጠ ተክቶ እንዲሰራና ሩሲያ ወይም የትኛውም ወንጀለኛ ድርጅት የህገወጥ ስደተኞችን ፍልሰት እንዲመራው ሊፈቀድ እንደማይገባም አሳስበዋል። በተመሳሳይ ፊንላንድና ኤስቶኒያን ጨምሮ አንዳንድ የህብረቱ አባላት ከሩሲያ ከመካከለኛው ምስራቅና ከሌሎች ሀገራት የሚመጡ ህገወጥ ስደተኞች ተገቢው ቁጥጥር ሳይደረግባቸው በሩሲያ በኩል ወደ አውሮፓ ህብረት ግዛቶች እንዲገቡ መፈቀዱ የአውሮፓ ህብረትን ደህንነት እየጎዳ ነው ሲሉ ከሰዋል። ሞስኮ ሩሲያ ሆነ ብላ ህገወጥ ስደተኞችን ወደ አውሮፓ ህብረት አባል ሀገራት እየገፋች ነው የሚለውን ክስ አስተባብላለች። አድማጮች ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በድጋሚ እንደምናመሻችሁ ውድ አድማጮቻችን፣ በየሁለት ሳምንቱ እሁድ የሚቀርበውን የራዲዮ መጽሔት ፕሮግራማችንን ይዤ እያስተናገድኩ እስከ አራት ሰዓት ድረስ አብሬያችሁ የማመሸው ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን እየመራ አብሮን ያመሻል። በመጽሔት ወግ መሰረት ታዲያ የመክፈቻዋን ሙዚቃ እንሆ።
Oh, the weather outside is frightful, but the fire is so delightful. And since we've no place to go, let it snow, let it snow, let it snow. It doesn't show signs of stopping, and I've brought some corn for popping. The lights are turned way down low. Let it snow, let it snow, let it snow. When we finally kiss goodnight, how I'll hate going out in the storm. But if you really hold me tight, all the way home I'll be warm. The fire is slowly dying, and my dear, we're still goodbying. But as long as you love me so, let it snow, let it snow, let it snow. Finally kiss goodnight, how I'll hate going out in the storm. But if you really hold me tight, all the way home I'll be warm. Oh, the weather outside is frightful, for the fire is so delightful. When we finally kiss goodnight, how I'll hate going out in the storm. But if you really hold me tight, all the way home I'll be warm. The fire is slowly dying, and my dear, we're still goodbying. But as long as you love me so, let it snow.
የመክፈቻዋን ስልት አድምጠናል። ከጥቂት ሳምንታት በፊት አሉላ ከበደ ወደ ስቱዲዮ ጋብዞ ካነጋገራቸው እንግዶች ጋር ወደ አካሄደው ዘለግ ያለ ቆይታ እንሻገር።
ከመቶ 50 አመታት በፊት በእንግሊዝ ወታደሮች ከመቅደላ ተሰርቆ የሄደው ያጼ ቴዎድሮስ ጋሻ ወደ ኢትዮጵያ እንዲመለስ የተደረገውን ጥረት
ኢትዮጵያ በመስቀለኛ መንገድ ላይ በሚል ስያሜ በዩናይትድ ስቴትስ ቶሊዶ የኪነ ጥበብ ቤተ መዘክር እየታየ ባለው አውደ ትዕይንት ለእይታ መብቃቱንና
ሌሎች ከኢትዮጵያ ተሰርቀው የተወሰዱ ታሪካዊ ቅርሶችን ለማስመለስ በተቆርቋሪ ወገኖች የተሰሩ እንዲሁም ትኩረት የሚሹ ሌሎች ጉዳዮች ጨምሮ
በርከት ባሉ ተዛማች ርዕሶች ዙሪያ ለሚኖረን ደርዝ ያለው ወግ ጉዳዩን የሚያውቁ ሁለት እንግዶችን ጋብዘናል።
ዋሽንግተን ዲሲ የሚገኘው የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርሚያስ አለስላሴና
በኢትዮጵያ ቅርስ አስመላሽ ኮሚቴ በአባልነት የሚያገለግሉት ዶክተር አሉላ ፓንክረስ ዋሽንግተን ዲሲ ወደሚገኘው ስቱዲዮአችን ጎራ ባሉበት በሰፊው ተወያይተናል።
በዚሁ ወደ ስቱዲዮአችን እናዘልቃችሁ። ክብራትና ክብራን አድማጭ ተመልካቾቻችን ዛሬ ሁለት ከፍ ያለ ክብር የሚሰጣቸው እንግዶች እዚህ ስቱዲያችን ተገኝተዋል። እንወያይበት ቁም ነገር የሀገር ቅርስን የተመለከተ ነው። ዝርዝሩን ዘለግ ብለን እንሄዳለን። ዶክተር ኤርሚያስ አለስላሴ ኃይለስላሴ፣ ዶክተር አሉላ ፓንክረስ ከቅርስ ጋር የተያያዙ በርከት ያሉ ስራዎቻቸውን እናነሳሳለን። የምንነጋገርበት ርዕሰ ጉዳይ ደግሞ ብዙ አስቸጋሪ ነገሮች የበዙበት ጊዜ ነውና መልካም ዜና የሚያዘለ ነገር ስለሆነ ምናልባት በዚህ ሰዓት ትንሽ ትንፋሽ የሚሰጥ ብዙዎች በጥሩ ስሜት የሚከታተሉት ይመስለኛል። ፕሮፌሰር አሉላ ከርሶ ልጀምር። በቅርስ ጥበቃውና በኢትዮጵያ በተለያዩ ምክንያት ወደ ውጭ ሀገር ያሉ ቅርሶችን ደግሞ በማስመለሱ በርካታ አመታት አገልግለዋል። ዛሬም ይሄን ቅርስ አሁን እናስተዋውቀውን ወደ ኢትዮጵያ ይዘው ሄዳሉ። መሰምሪቻውን ሙዚየም ውስጥ ሲታየ ነበር። በ1968 እንደ አውሮፓውያን ዘመን አቆጣጠር በእንግሊዝ ወታደሮች ተዘርፎ መሄዱ ነው የተገለጸው። ከበርካታ አመታት በኋላ ገበያ ላይ ሲውል እርሶ ሲሟገቱ አስታውሳለሁ። በማህበራዊ ሚዲያ ሲሟገቱ ብዙዎችን ኢትዮጵያውያንን ሲያነሳሱ ነበር። እስኪ ንገሩን ስለ ቅርሱ ራሱ ለምን ያንሃል ግድ ይለናል ይሄ ቅርስ ወደ ኢትዮጵያ እንዲመለስ?
መልካም በጣም አመሰግናለሁ። በዚህ አጋጣሚ አብረን በመገኘታችን ከዱሬር ሚያስካር ታላቅ ደስታ ነው ተሰማኝ። አሉላም ከሞክሼ ጋር አንድ ላይ መሆናችን ከስንት አመት በኋላ መገናኘታችን በጣም ደስ ይላል። እንግዲህ የምናወራው ቅርስ ከመቅደላ እንግሊዞች እንግሊዝ ኃይል የዘረፈው ጋሻ ነው እና በጣም ግሩም እና ውብ ጋሻ ነው። ፎቶግራፉንም ታሳያላችሁ። እና እንግዲህ በእንግሊዝ ሀገር ኒውካስል በሚባል አንድ አጫራች ድርጅት ይሄ ጋሻ ለጨረታ መቅረቡን ስንሰማ የተወሰኑ ሰዎች ይህን ጉዳይ የሚከታተሉ አሳውቀውን ነበረ። እና የዛን ጊዜ ይሄ ጋሻ ከመቅደላ የተዘረፈ መሆኑን ግልጽ ማረጋገጫ ነበረ። ምክንያቱም አንዳንድ የእንግሊዝ ወታደሮች የዘረፉትን ቅርስ የዛ ቅርስ ዋጋን ለመጨመርና ያሸናፊነት ስሜታቸውን ለማሳየት እላዩ ላይ ይጽፉ ነበረ። እና ይሄኛው ጋሻ ታዩታላችሁ መሃሉ ላይ በእንግሊዘኛ ማግዳላ እና አመተ ምህረቱ 18th April 1868 አመተ ምህረቱ ተጽፎበታል። ስለዚህ ምንም ያጠራጥር ነገር አይደለም ከመቅደላ የተዘረፈ ነው። እና የተዘረፈ ቅርስ በአለም አቀፍ ደንብ ለጨረታ መቅረብ አይገባውም እና ወደ ተዘረፈበት ሀገር መመለስ አለበት የሚል ክርክር የኢትዮጵያ ቅርስ ባለስልጣን ደብዳቤ ከጨረታ ቤቱ በመነጋገር በመጻጻፍ ጨረታውን ለማስቆም ሙከራ አድርጎ ነበር። መጀመሪያ ላይ ከዚህም በፊት እንደተከሰተው ጨረታ ቤቱ አይ የመሸጡ መብታችን ነው ለምን እንደሆነ ምን ሰርዘው ብለው ጉዳዩን ትኩረት አልሰጡትም። ከዛ በኋላ እንግዲህ ሚዲያ ላይ ሲቀር ትላልቅ ጋዜጣዎች እንደ ጋርዲያን እና ቴሌግራፍ ዘ ቮይስ አርት ኒውስፔፐር በተከታታይ ያንን ሲያወጡ በዛ ላይ ደግሞ የኢትዮጵያ ኤምባሲ ተወካዮች ሌሎችም ታዋቂ ሰዎች ለምሳሌ በእንግሊዝ ሀገር ኢንተርፓርላመንታሪ ኮሚቲ ኦን ሬስቲቲዩሽን የሚባል አለ። ከፓርላማ ውስጥ ከተለያየ ፓርቲዎች የተቋቋመ ይሄን ጉዳይ የቅርስ የመመለሱን ጉዳይ የሚከታተል አንድ አካል አለ የፓርላማው ቡድን እና የዛ መሪ እሷም ደብዳቤ ጻፈች። ይሄ ሁሉ ጫና ሲመጣባቸው በዛ ላይ ደግሞ በሶሻል ሚዲያ ሲታይ ባለቀ ሰዓት ማለት ጨረታው ሊካሄድ በማግስቱ ሌሊት ጨረታውን ሰረዙት እና የዛን ጊዜ ጨረታው ካልተሰረዘ አንድ ግለሰብ እጅ ከሚገባ ይልቅ እንደው ቡድን ፈጥረን ለምን ቅርሱን አንጫረትም የሚል ሐሳብ ነበር። የዛን ጊዜ በሉል ኤርሚያስ በኩል ሙከራ እንዳላላወቅኩኝም ነበረ እና ሜሪላንድ የሚገኝ የኢትዮጵያ የቅርስ ጥበቃና አስመላሽ ኮሚቴ አለ እና እነሱ ከዚህ በፊት ስለተዋወቅኳቸው ይሄን ጉዳይ ሳነሳባቸው እኛም ደስ ይላል። እኛም እንግዲህ ዋናው ነገር ለመመለስ የሚፈልጉ አካላት እርስ በራስ እንዳንጫረትና ዋጋው ከፍ እንዳይል ነበር ስጋታችን። ከዛ በኋላ ጨረታው ሲቀር ጨረታ ቤቱ በደንቡ መሰረት በነፃ መመለስ ይገባቸው ነበር። ግን ያው ሻጩም እንዳይጎዳ ቢያንስ ሻው ዋጋ ዲዛይን ተሳብ መጣ እና በመሃል ሉል ኤርሚያስ ይሄንን እንደተከታተሉና ከነሱ ጋር ስምምነት ላይ መድረሳቸውን ስሰማ ታላቅ ደስታን የተሰማኝ አንደኛ ነገር ወደ ኢትዮጵያ እንዲመለስ ቃል ስለገቡ፣ ሁለተኛ ነገር ደግሞ በሳቸው ድርጅት በኩል ይሄ ጉዳይ መልካም መፍትሄ ማግኘቱ በጣም ነበር ደስ ያለኝ። ከዛ ደግሞ እዚህ ድረስ አሜሪካን ሀገር እንድመጣ ጋብዘው አብረን እዚህ የቶሊዶ የስነ ጥበብ ሙዚየም ላይ ጋሻው በጣም ደስ በሚል ሁኔታ ሉል ኤርሚያስ እና ድርጅታቸው ተነጋግረው በጣም ግሩም የሆነ ኤክዚቢሽን ነው በጣም መታየት የሚገባው እዛ ላይ ጋሻው እንዲቀርብ ተነጋገሩ እና በዚያ አጋጣሚ አብረን በጣም በርካታ ሰዎች በነበሩበት ቆንጆ ውይይት አድርገን ነበር። ይሄን ይመስላል።
በጣም ግሩም ውይይት መሆኑን ተረድቻለሁ። ያቀረባቸዋቸውን ስራዎች የሚመለከቱ ጽሑፎችም በመጠኑ የማየት እድል አግኝቻለሁ ቅርብ ሰዓታት ውስጥ ደረሰኝ። ሉል ኤርሚያስ ዶክተር አሉላ እንደገለጹት የእናንተ ድርጅት በዚህ ጉዳይ ቅርሱ እጃችሁ እንዲገባና ወደ ኢትዮጵያ የሚመለስበትን አመቻቻችሁ። እንዴት ጀመረ?
እንግዲህ የጀመረው ያው በጋዜጣ ሲወጣ ነው ያየነውና ያሳሰበን ጉዳይ ይሄ ቅርስ ከሀገር ቢለይ እንዴው ትልቅ ጉዳት ይሆናል እና እንዴት ነው መፍትሄ ማግኘት እንችለው ያለን ስለወያይ በአጋጣሚ ከዶክተር አሉላ ጋር ተገናኘ እና አባሱን ነው በደንብ ማቀው እሱን በስልክ ነበር የምንነጋገረው እና እንዳስረዳ ቀደም ብሎ ይሄ ነገር ሰው ሲጫረት ዋጋው ከፍ እንዳይ እናንተ ተከታተሉት ብሎ እኔ ደግሞ ይሄ አለምንም ጥርጥር አገር የሚመለስ ቅርስ ነው ለዚህ ነው እኛም ፍላጎታችን በማለት አው ተሳትፈን በማነጋገር የሚያጫርተውን ክፍል በደህና ዋጋ ለመግዛት ችለናል። ይሄ ደግሞ ያው የፋውንዴሽኑ አንደኛው መሰረት ስለሆነ ከውጭ የሚደግፉን ሰዎች ስላሉ በግል አይደለም የተገዛው፣ በተቋሙ ነው የተገዛው። እና በእውነት ዶክተር አሉላ እንዳለው አጋጣሚ ሆኖ ደግሞ ኢትዮጵያ ተ ክሮስሮድ የሚባል ኤግዚቢት ነበረ እዚህም ቦልቲሞር ወተር ጋለሪ፣ ከዛ ደግሞ ቶሊዶ ሙዚየም ኦፍ አርት እና እዛ ላይ ሰፋ ያለ ውይይት ተደርጎ ብዙ ሰው በተሳተፈበት ወቅት እንግዲህ ርክክቡን አስረክበናል።
ለዶክተር አሉላ
ለቅርስና ለኢትዮጵያ ሕዝብ እንዲታይ ያው
እንግዲህ ቅርስ ወደ ሀገር ሲመለስ ምን አይነት ፋይዳ እንዳለው የሚገባን ነገር አለ። ከሚነገረው ባሻገር ግን እርሶ በተቋሙ አማካኝነት ያገባኛል ብላችሁ የተሳተፋችሁ ነው፣ በግልም የሚሰማዎት ስሜት ይኖራል ብዬ ገምታለሁ። ምናልባት እንደ የግሎን ለእርሶ የዚህ ቅርስ መመለስ ምን ማለት ነው የሚለውን ብንመለከት ምን ትርጉም ይሰጣታል? እንደ ዜጋ ደስታው እንደሚሰማው ግልጽ ነው፣ ግን ለምን አስፈልጊ ነው ብለው ያስባሉ?
ትዝለኛል መጀመሪያ ስከፍተው እንዴት አይነት ውብ የሆነ ቅጽ መሆኑን ሳይ ብዙ ነገር ነው የተሰማኝ። ግን ከሁሉ በላይ ያስደሰተኝ እንደዚህ በግፍ የተዘረፈ ንብረት ከ150 ዓመት በኋላ ወደ ሀገሩ መመለሱ እግዚአብሔር ይመስገን ማለት ብቻ ነው። ይሄ ደግሞ ያለው ወደፊትም ለምንሰራው ስራ የሚያበረታታ ነገር ይመስለኛል፣ ብርታቱን ይሰጠናል ብዬ አስባለሁ።
ብዙ ቅርሶች በተለያዩ ሙዚየሞች ውስጥ እንዳሉ ይታወቃል። እንግዲህ ብዙ ስራ ወደፊትም እንደሚጠብቅ ነው
አቅምና እግዚአብሔር እንደፈቀደው። አዎ ብዙ አሉ። በእና የሚያሳዝነው ደግሞ ህብረተሰቡ አያቸው ሙዚየም ውስጥ ለሆነ ትንሽ ዶክተር አሉላ እዚህ ላይም ሊያብራራ ይችላል። በሱብ ላይ አንዳንድ ውይይቶች ለመጀመር ችለናል።
ይህ ጥሩ የሚያንቀሳቅሰው ይመስለኛል፣ ትክክለኛ ነው። ዶክተር አሉላ ለእርሶም ማነሳው ጥያቄ እንደ ተመራማሪም ጭምር ነው። ለረዥም ዓመትም እርሶም አባቶ ፕሮፌሰር ሪቻርድ ፓንክረስትም ለረዥም ጊዜ በኢትዮጵያ ታሪክ ላይ በርካታ መጽሐፍት የጻፉ በቅርሱም ማስመለሱ እንቅስቃሴ ውስጥ ለረጅም ጊዜ እንደተሳተፉ ያውቃለሁ። በዚያ ደረጃ ያገባኛል ብሎ እንደሚሳተፍ ሰው ይልቁንም ደግሞ እንደ አንድ የምርምር ሰው የሰው ልጆች ታሪክ አመጣጥ የሚጠናበት የራሱ መሰረት እንዳለው ብንረዳም ለሁላችንም ቅርብ አይደለምና እርሶ እስከሚያውቁ ድረስ ምንድን ነው እንዲህ አይነት ቅርሶች ለባለቤቱ ለዛ ህዝብ መመለሳቸው ከታሪክም አንፃር ከሰው ልጆችም ስነ ልቦና አንፃር ምንድን ነው እንደው ሁነኛ ጠቀሜታ ይላሉ?
መልካም። እንግዲህ እነዚህ ቅርሶች አንደኛ ነገር የመብት ጉዳይ አለ። በዘረፋቸው ግልጽ የሆነ ነገር እስከሆነ ድረስ በምንም ምክንያት ሌላ ሀገር መቅረት የለባቸውም። በተለይ አንዳንድ በጣም ለምሳሌ ያህል ከሰው ቅሪት ጋር የአጼ ቴዎድሮስ ጸጉር እንደዚሁም ከሃይማኖት ጋር ትስስርና ቁርኝት ያላቸው እንደ ታቦታት እንደ መስቀል በሙዚየም መቀመጥ አይገባቸውም። ጥቅም ላይ የዋሉ እና የቤተ ክህነት ንብረት የሆኑት ወደዛው መመለስ ይገባቸዋል። እና አንደኛ ነገር እንዳልኩት ያው የዚህ የመብት ጉዳይ ነው እና ትክክል ያልሆነ ድርጊት በተቻለ መጠን ያንን ማስተካከልና ፍትሃዊ በሆነ መንገድ ጉዳዩን መጨረስ ያስፈልጋል። ሌላው እንግዲህ እነዚህ ቅርሶች የኢትዮጵያ ሀብት ናቸው እና ለታሪክ ለማንነት ሰው ስላገሩ ላለው ስሜት ጥሩ መነሻ ስለሆኑ ጥሩ ምሳሌ ስለሆኑ ወጣቱም ትውልድ ስለ ታሪክ እንዲያስብ ስለማንነት እንዲያስብ ሚናና አስተዋጽኦ ሊኖራቸው ይችላል ብዬ ገምታለሁ። እና ወደ ኋላ ስንሄድ የቅርስ የማስመለሱ ታሪክ በኢትዮጵያ በጣም ረጅም ነው፣ ከሌላው ሀገር ይበልጥ። ለምሳሌ ያህል የመቅደላ ጦርነት በአራተኛው ዓመት አጼ ዮሐንስ ለንግስት ቪክቶሪያ ጽፈው ሁለት ቅርሶች ብቻ ሁለት ግዴ ተዘረፈው በሺ ነው የሚቆጠረው በ200 በቅሎ 30 ምናምን ዝሆኖች ጭነው ነበረ እንግሊዞች የሄዱት። እና አንዴ አጼ ቴዎድሮስ ራሳቸውን ከገደሉ በኋላ መቅደላ ገብተው አቃጥለው ወታደሮቹ መዝረፍ ጀመሩ። መዝረፍ ከጀመሩ በኋላ አለቆቻቸው ዝርፊያውን አቆሙና የተዘረፈውን ቅርስ በሙሉ ሰብስበው ለሶስት ቀን የቆየ ጨረታ እዛው ሜዳ ላይ አድርገውት ለሶስት ቀን ጨረታ አድርገው ብዙ ሰው ተጫረተ። ለመጀመሪያ ጊዜ የእንግሊዝ ኃይል ፎቶግራፍ አንሺዎች እና የብሪቲሽ ሙዚየም ተወካይ 1000 ፓውንድ ይዞ ነው የሄደው። 1000 ፓውንድ የዛን ጊዜ በጣም ብዙ ብር እና ትላልቆቹን ቆንጆ ቅርሶቹን እሱ ነው የገዛው። አለቆቹ የጦር አለቆቹም እነሱም በርካታ ቅርስ ገዙ። ማንኛውም ተራ ወታደር እንኳን ትንሽ እንደ ማስታወሻ ብሎ ቦርጭቆ የአጼ ቴዎድሮስ ጠጉር ወይ ልብስ ወይ የሆነ መስቀል ያልገዛ ሰው የለም። እና በዛን ጊዜ ያንን ጨረታ አካሄደው ከጨረታው የተሰበሰበው ብር ለየወታደሩ አከፋፍለው ሁሉም እንዲደርሰው በቃ የድል ስሜትንና ያንን ለማንጸባረቅ ተፈልጎና ለወታደሮቹ እንደ በቃ እንደ ክፍያና ላደረጉት አስተዋጽኦ ትንሽ ሰራዊቱ ሊያመሰግናቸው በሚል ነበር። በዚህ ምክንያት በጣም ብዙ ቅርሶች ነው የተዘረፉት። አሁን አጼ ዮሐንስ ሁለት ነገር ነው የጠየቁት። አንደኛው የክብረ ነገስት ብራና ነበረ። ሁለተኛው የክራተ ርእሱ ስዕል ነው። እና ሁለቱን ነገር ለንግስት ቪክቶሪያ ሲጽፉ ንግስት ቪክቶሪያ ለብሪቲሽ ሙዚየም ይህን ቅርሶች ያው መመለስ አለብን ብላ ጠየቀች። እና ክብረ ነገስቱ ሁለት ተገኘ። አይተው አንደኛው በጣም ውብ የሆነውና ቆንጆ ስዕል ያለውን አስቀሩት፣ ያኛውን መለሱት። እና የሚገርመው ነገር የዛን ጊዜ እንኳን ይሄ የተመለሰው በብሪቲሽ ሙዚየም ትራስቲስ ያንን ባላደራዎች በእነሱ እላዩ ላይ ተጽፏል። ተመለሰው ለኢትዮጵያ ከአራተኛው ዓመት በኋላ። አሁን ድረስ ያ ብራና ራግዌልስ እኔ ራሴ ባይኔ አምናቸዋል። የስርዓት ለውጥ፣ የደርግ ጊዜ፣ ጣሊያን ፋሽስት ወረራ፣ ስንት ነገር ያ ሁሉ እያለ እስካሁን ድረስ የኢትዮጵያ ተዋህዶ ኦርቶዶክስ ቤተ ክርስቲያን በስነ ስርዓት እስካሁን ያንን ብራና አቆይታዋለች። እና ብዙ ጊዜ ቅርስ ይመለስ ሲባል ሰዎች ምንድን ነው የሚሉት? ከዚህ በፊት የተመለሱት ቅርሶች የደረሱ እስካሁን ድረስ አልጠፉም ወይ ይላሉ። እና ይህ በጣም ጥሩ ምሳሌ ነው። 150 ዓመት ቆይቷል። እና ያኛው ኩራተ ርእሱ የክርስቶስ ስዕል እሱን አላገኘነውም አሉ። ለካስ ይሄ ሪቻርድ ሆምስ የብሪቲሽ ሙዚየም ተወካዩ በግል ኮሌክሽን ውስጥ በግል በነበረው ክምችት ውስጥ አስቀምጦት ነበረ። እሱ ከሞተ በኋላ በጨረታ ተሸጠ። አሁን ፖርቹጋል አንድ ባንክ ውስጥ ነው የተቀመጠው። ሰው እንኳን አያየው። እና ይሄን ያልኩት ሁለት ቅርስ ብቻ ነበር የተጠየቀው። ከዛ በኋላ በኃይለ ሥላሴ ጊዜ በአቶ ጊዜ ሳቸውም ወደ እንግሊዝ ሀገር በሄዱበት ጊዜ በ1924 በአውሮፓ አቆጣጠር ኪንግ ጆርጅን አግኝተው አንድ ነገር ንስጥ ለንግስት ዘውዲቱ ብለው ይወስናሉ። እና ከተዘረፉት ቅርስ አንዱን እንስጣሉ። ከዛ ለምን አንድ መጀመሪያ ለንግስት ዘውዲቱ ኒሻን ለመስጠት አስበው ነበረ። ግን የዛን ጊዜ የነበረው ስርዓት ለሴት ኒሻን አይሰጥም የሚል አስተሳሰብ ነበረ። እና በዛ ምክንያት አንደኛውን ዘውድ እንስጣሉ። ሁለት ዘውዶች ነበሩ። አንድ የወርቅ በጣም ቆንጆ እሱን አስቀሩት። ሁለተኛው የብሩን እሱን ለአጼ ኃይለ ሥላሴ ሰጡ። በመጽሐፋቸው ውስጥም ጠቅሰዋል፣ ጽፈውታል እንደ ንጉሱን እንዳገኙ። እና ምንም እንኳን ይሄ ቅርስ ከሀገር በመውጣቱ ባዝን እንኳን ለመመለስ ፍላጎት ስላላቸው በጣም ነው ያመሰግንኳቸው ብለው ጽፈዋል። ከዛ በኋላ በአመቱ የእንግሊዝ አምባሳደር ለንግስት ዘውዲቱ ሰጠ። ከዛ ደግሞ ንግስት ኤልሳቤጥ ወደ ኢትዮጵያ ጃንሆይ ጋብዟቸው ሲመጡ የአጼ ቴዎድሮስን ማህተም እና የአቡኑን ይዘው ነበር የተመለሱት። እና እንደዚህ አይነት የተመለሱ ጉዳዮች አሉ ማለት ታሪክ አለው። ከዛ ደግሞ አፍሮሜት የሚባል ተቋቋመ፣ Association for the Return of the Magdala Ethiopian Treasures። ብዙ ሰዎች ነበሩበት። አባቴ እነ ፕሮፌሰር እንድሪያስ፣ ታዋቂ አርቲስቶች እንደነ ዘሪሁን የትንገታ፣ ሌሎችም ብዙ ሰዎች ነበሩበት፣ እንግሊዝ ሀገርም ጭምር። እና እነሱ ምንድን ያደረጉት የነዚህ ወታደሮች ቤተሰቦች ልጅ ልጆች እንግዲህ ለነሱ ምንም ትርጉም የለውም ይሄ። እነዛኞቹ ያው አሸንፈናል የሚለውን ስሜት በጣም እነዚህ ነገር የገዟቸው ለዛ ነበር። እነዚህ ልጅ ልጆቹ ግን ብዙም ለቅርሱ እንትን አልነበራቸው። እና ለምሳሌ አንድ የስኮትላንድ ፕሮፌሰር ፊዮና ዊልሰን የምትባል ትንሽ ጋሻ ጋር የሚማሰል ለኢትዮጵያ ጥናት እና ምርምር ተቋም አበርክታ መልሳለች። እና ወደ 20 ቅርሶች እንግዲህ በሺ ነው የምንቆጥረው፣ ወደ 20 ቅርሶች በዚህ በአፍሮሜት ግፊትና ብርታት ተመልሰዋል። እና አሁን በቅርቡ የመቅደላ 150ኛው ሲከበር ጎንደር ዩኒቨርሲቲ አንድ ስብሰባ አካሄደ። እና የባህል ሚኒስትር የነበረችው ፕሮፌሰር ሂሩት ለምን አንድ ቅርስ አስመላሽ ኮሚቴ አይጀመርም ብላ የባህልና ቱሪዝም ምሁራን ያሉበት የተለያየ የመንግስት አካላት ያሉበት የአጼ ቴዎድሮስ የልጅ ልጅ ያለበት አንድ ኮሚቴ ተቋቋመና ፕሮፌሰር ሂሩት ለንደን ሄዳ ለምሳሌ በሙዚየም የአጼ ቴዎድሮስ ጸጉር ይታይ ነበር በጦር ሰራዊት ሙዚየም ለንደን። እና ይሄ ነውር ነው፣ እንደዚህ ማድረግ አልነበረባችሁ፣ መመለስ አለባችሁ ተባለ። ድርድር ነበር። በኢትዮጵያ ኤምባሲ ብርታት ለጉዳዩ ፍጻሜ አገኘና ዶክተር ሂሩት የፕሮፌሰር ሂሩት መክሼ ሷኔ ተካቹ ወደ ኢትዮጵያ ይዛው ተመለሰች እና ይሄ የአስመላሽ ኮሚቴ ከዛ ውጭ ሀገር ያሉትን ምሁራንም ኤምባሲዎችም የዲያስፖራ ተወካዮችም እንዲሳተፉ ሙከራ ተደረገ እና ሁለት ምሳሌ ለመጥቀስ ያህል አንደኛው ከመቅደላ የተዘረፉ ሁለት በጣም ቆንጆ የቀንድ ዋንጫዎች ሶስት ቀርበው ነበር ለጨረታ እና ልክ አሁን ቅድም ያነሳውላችሁ ነገር ጨረታውን መጀመሪያ አጫራቾቹ መሰረስ ፍላጎት አልነበረባቸው የሚዲያና የሶሻል ሚዲያ ጫና ሲበዛባቸው ባለቀ ሰዓት ሰርዘውት የዛን ጊዜ አንድ በጎ አድራጎት ድርጅት ሸህራዛድ የሚባል በመነሻው አጋው ቅርሶቹን ብራናና መስቀልም ጭምር ነበረ ገዝተው አንድ ስነ ስርዓት አድርገው አምባሳደር ተፈሪ ወደ ኢትዮጵያ ይዘውት ተመለሱ። አሁን ደግሞ በቅርቡ የመጨረሻ እንደዚሁ የጨረታም ጉዳይ ባይሆን እንኳን አንድ ዋንጫ የወረሰ መቅደላ ላይው ላይ የተጻፈ ሲረዳ ጊዜ ይሄ የተዘረፈ መሆኑን በራሱ ፍላጎት እንደዚህ መጥቶ ይሄንን መመለስ ፈልጋለሁ አለ። እንደዚሁም አንድ የጣሊያን ተመራማሪ አንድ ታቦት በግለሰብች ያለ የተለያየ ቅርስ የሚሰበስብ ግለሰብ ይሄንን ሳይ ጊዜ ደነገጠና ታቦትማ መመለስ አለበት እንዴት ሰውየው ቢሲ ለሱ ራሱ የጣሊያኑ ተመራማሪ ጃኮቦ ኒሺ ይባላል ገዝቶት ከዛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካናቶች መጥተው ለንደን ባለው በማርያም ቤተክርስቲያን በቆንጆ ስነ ስርዓት ተረክበውት ከለኛው ስነ ስርዓት ተካሄዶ ወደ ሀገሩ ይገባቻለ። በዛን ወቅት ደግሞ ከኒውዚላንድ ድረስ የሉላ ለማየው ጸጉር የተመለሰበት አጋጣሚ አለ። አንደኛዋ የካፕቴን ስፒዲ የልጅ ልጅ አባቷ ሲሞት ስታይ በኤንቨሎፕ የዓለማየውና የካፕቴን ስፒዲ ጸጉር የዛን ጊዜ ጸጉር የመሰብሰብና የማስቀመጥ እንትን ነበራቸው እና እንደዛ አድርገው አምጥታ ከኒውዚላንድ ድረስ አምጥታ አስረክባ አሁን በኢትዮጵያ በብሔራዊ ሙዚየም ይገኛል።
ዶክተር አሉላ ከተጠበቁት በላይ ቀደም እንዳልኩት መልካም ዜናዎች ናቸው። በርከት ታርገው ያካፈሉን በተከታታይ በአመታት የተደረጉትን መለስ ብለው የቃኙበት እንደስነ ሰው ጥናት ባለሙያ ግን ሌሎች የተከታታይ ጥያቄዎች አነሳለሁ። ምናልባት ከነኚህ ልምዶችም የተቀሰሙ ሌሎችንም ለማምጣት የሚያስፈልጉ ይረዳሉ የሚሏቸውን ሐሳቦች እንጋራለን። በውይይቱ እንዳይረቁ ወደ ሉል ኤርሚያስ ልምጣና ሉል ኤርሚያስ ቀደም ያነሳ ነው አሁን በቅርቡ ሁለታችሁም የተሳተፋችሁበት ጥሩ የተካሄደበትና በርካቶች የታደሙበት ከተለያየ ቦታ በተለየ ስሜት እንድትሳተፉበት ተመልክቻለሁ። ቀደም ያነሱት ደግሞ ቦልቲሞር ዎልተር ሙዚየም ሲታይ የነበረው አውደ ትርኢት በጣም ትልቅ ነበር። ተከታትለነዋል በቦታው ተገኝተንና በተለያየ ዩናይትድ ስቴትስ ግዛቶች የተጓዘ ነው። እንግዲህ አሁን እናንተ የተገኛችሁበት ሙዚየም የመጨረሻው ነበር ምናልባትም ከዛ በኋላ የመጀመሪያው ሊሆን ይችላል። ትርኢቱን እንዳየ ሰው የኢትዮጵያ ቅርስ የሚያገኘው ክብር እንደሚያስደስተውም የተለየ ስሜት እንደሚያሳድርበትም ሰው ትርኢቱ ላይ ያዩዋቸው ቅርሶች የተመለከቱት ነገር በስርዓት በውሰት ዘመኑን አሰራር ተከትሎ የተደረጉ ናቸው። እንደው በዚህ ሰዓት ያን ያነሳነውን ትይን ለሚያስቡ ሰዎች ምን አዩ?
እንግዲህ እሱን ከመመለሴ በፊት ዶክተር አሉላ እንዳስረዳው እንደዚህ ሰፊ የሆነ ቅርጽ እንደተዘረፈ አላቅም ነበር። በእውነት የሚገርም ጉድ ነው እና የዚሁ የመግደላ የእንትኑን የሺልዱን ታሪክ ስናወራ አጋጣሚ ሌዲ ሚር የምትባል ሴትዮ በጨረታ መልክ አብዛኛ እንደዚህ ሰርፊ ሳይሆንም አብዛኛ የተመዘገቡ ቅርሶችን ለራሷ አስገብታ ራስ መኮንን ለኪንግ ኤድወርድ ዘውድ ስርዓት እንግሊዝ ሀገር የመጡ ጊዜ ተገናኝተው አንድ በጣም ትልቅ የታመረ ማርያም ሰው በጣም አለቀሰዋል እና ለዲሚር ይሄ በእንትና በነዙዋዜዋ ለአጼ ምኒልክ መመለስ አለበት ብላ በጽሑፍ አስቀምጣ ያሳየው ነበር። እንደው የታሪክ አጋጣሚ ማለት ነውና ለጠየቀኝ ጥያቄ ወተስ ጋለሪ መጀመሪያ ሳይው የተሰማኝ ምንድን ነው እንዴት ነኝ ሁሉ በግል ሰዎች በእነሱ ይጃለ የሚል ነው። በጣም የደነቀኝ ለምን ነኝ የቆዩ ቅርሶች ናቸው አብሶ ኦርቶዶክስ ክርስቲያንን በተመለከተ ያሉት መቼም ድንቅ ናቸው አይታቸዋል። አዎ በጣም የደንቁ ናቸው እና እሱ ነው በጣም የገረመኝ። እና ምንድነው የተሰማኝ ቅሬት ከበት ተሰምቶ ያለው እንዴት እንደሚ አገራቸው መሆን ሲገባቸው በግል ተይዘው ሰፊው ህዝብን እንደፍላጎቱ አያቸውም እና እንደ ተደብደብ
የተገኙት ነው ከኢትዮጵያ በብዙ አመታት ምልልስ ይሄን ያዋቀሩት ሰው ያመጣቸው ቅርሶች አሉ። ከዚህ የተገኙት
ነው የተገኙት ነው። አዎ ከዚህ የተገኙት የሚደንቁ ናቸው። በጣም የተለያዩ ናቸው። በእውነት እነኚህ ውጥ አሉ ብትለኝ አላምንና ስለነሱ ነበር ማወራው። ሶ በዚሁ መልክ ደግሞ ቶሊዶ ስንሄድ ይበልጥ ለምሳሌ ያ ሳህል ስላሴን
አውልት
ግዲያን የፈጠሩነት ግዜ የሷት ለአጼ ኃይለ ሥላሴ ድጋፍ በሚሰጡ ወቅት ለኢትዮጵያ ጣሊያንን እንዲዋጉ ተሽጦ ገንዘቡ እንዲረዳ የተደረገ ሐውልቱን ሳይል ብዙ ነገር ተሰጠ እና ከቦተዝ ጋለሪ ደግሞ ለየት ያደረገው ቦተዝ ጋለሪ ቦልቲሞር ላይ የናቸውን ቶሊዶ ኦሃዮ ለማየት ችለናል።
ዶክተር አሉላ ፓንከርስትና ከልዑል ኤርሚያስ ሳህለ ሥላሴ ጋር አሉላ ያካሄደውን ውይይት ነበር ያደመጣችሁት። ውይይቱ አልተቋጨም። ሙሉውን በድረገጻችን እናኖረዋለን። ለአሁኑ ግን እንግዶቻችንን ዶክተር አሉላ ፓንከርስትንና ልዑል ኤርሚያስን ስለጊዜያቸው እናመሰግናለን። ፕሮግራማችን ይቀጥላል። አብራችሁን ቆዩ። Joy to the world, the Savior.
about my memories. And no matter where I am at Christmas, my heart is always home. Merry Christmas, everybody, and may God always bless you.
በመቀጠል የምናሰማችሁ ዘገባ ደግሞ ከአዲስ አበባ የደረሰን ነው። ሰብአዊ መብቶች በኪነ ጥበብ ይላል። በኢትዮጵያ ይስተዋላሉ የሚባሉ የመብት ጥሰቶችን የሚዳስስ በቂ ምግብና ውሃ የማግኘት መብትንም የሚያስተምርና ሴቶች በህይወት የመኖር መብት እንዳላቸው የሚያስታውስ ተውኔት፣ የፎቶግራፍ አውደ ርዕይና ስዕል አዲስ አበባ ከተማ ላይ ለእይታ በቅቷል። የኢትዮጵያ የሰብአዊ መብት ኮሚሽን የኢትዮጵያን ወቅታዊ ሁኔታ መነሻ በማድረግ በሰብአዊ መብቶች ላይ ትኩረት ያደረገ የፊልም ፌስቲቫል በኢትዮጵያ ከተሞች እያካሄደ መሆኑንም አስታውቋል። ኬኔዲ አባተ ዝርዝር አለው።
በየአመቱ ታህሳስ 1 የሚከበረውን ዓለም አቀፉን የሰብአዊ መብቶች ቀን መነሻ በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን የሚያዘጋጀው በሰብአዊ መብቶች ዙሪያ ግንዛቤን የመፍጠር ዓላማ ያለው አመታዊው የሰብአዊ መብቶች ፊልም ፌስቲቫል ባለፈው ሳምንት ታህሳስ 4 ቀን በአዲስ አበባ ተከፍቷል። ዘንድሮ ለአራተኛ ጊዜ የተዘጋጀው ይህ ፌስቲቫል ትኩረት የሚሹና ማህበረሰቡ ተወያይቶባቸው መፍትሄ እንዲፈልግላቸው በሚመረጡ ወቅታዊ የሰብአዊ መብቶች ጉዳዮች ላይ ተንተርሶ እንደሚዘጋጅ የገለጹት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኢትዮጵያ ካለችበት አሁናዊ ሁኔታ ጋር በተገናኘ የዘንድሮ ፌስቲቫል በህይወት የመኖር መብት ላይ ዋና ትኩረቱን እንዳደረገ በመክፈቻው ዕለት ለአሜሪካ ድምጽ በሰጡት ቃለ ምልልስ አብራርተዋል።
ያው በአገራችን በተለያዩ አካባቢዎች ያለው ግጭት በህይወት የመኖር መፍትን አሁንም ትኩረት የሚሻ ጉዳይ ስለሆነ የዚህ ማመት አንዱ ርዕስ በህይወት የመኖር መፍት ላይ ነው። በተለይ ደግሞ የሴቶችን በህይወት የመኖር መፍትን መሰረት አድርጎ የተዘጋጀ ነው። ሁለተኛው ደግሞ በተለይ የማህበራዊና ኢኮኖሚያዊ መፍቶች ላይ የሚያጠነጥነው ውሃ፣ የውሃ መፍት በተመለከተ እና በቂ ምግብና በቂ ውሃን በተመለከተ እሱ ላይ ያጠነጠኑ የፎቶግራፍ ውድድሮችን አድርገናል።
አራተኛው የሰብአዊ መብቶች ፊልም ፌስቲቫል በተለይ በሴቶች ልዩ ልዩ መብቶች ላይ ትኩረት ያደረጉ 3 ተውኔትና ፊልሞችን፣ የፎቶግራፍ፣ የስዕልና ያጫጭር ጽሑፍ ስራዎች ውድድርና አውደርዮችን አካቶ ነው እየተካሄደ ያለው። በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት ፌስቲቫሉ በተጀመረበት ዕለትም ተመለሽ በተባለ ርዕስ የተዘጋጀ ተውኔት ለታዳሚያን ቀርቧል። የተውኔቱ ደራሲ የሆነችው የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ተውኔቱ በአሁኑ ወቅት በኢትዮጵያ ጎልተው የሚስተዋሉ የመብት ጥሰቶች ላይ የሚያተኩር እንደሆነ ታብራራለች።
ተመለሽ የሚለው አጭር ተውኔት መነሻ ሐሳቡ በዙሪያችን ያሉ ወቅታዊ የሀገራችን ሁኔታዎች ናቸው። በአንድ በኩል በሚሰሩት የልማት ስራዎች ሳቢያ የሚፈሱ ሰፈሮች ከሚደርሰው ቀጥታ የኢኮኖሚያዊና የመኖሪያ ቤት እጦት በተጨማሪ የሚያደርሰውን ማህበራዊና የማህበራዊ ትስስር ሁነቶችን የማፍረስ የሚያደርሰው እነዛ ላይ የሚያደርሰው አሉታዊ ተጽዕኖ በአንድ በኩል እሱ ነው። ሁለተኛው እነዚህ አራት ገጸ ባህሪያት ሴቶች አንድ ከሰባት ዓመት በፊት የተከሰተን ሁኔታ ያስታውሳሉ። ይኸውም በአንድ በጎረቤት ልጆች መካከል የደረሰ የጾታዊ ጥቃት ነው እና ብዙ ጊዜ ስለ ጾታዊ ጥቃት ስናስብ ስለ ቀጥታ ተጎጂዎች ነው የምናስበው። ሆኖም ቤተሰቦችንም የማጫጫ ዙሪያው ሰፈር ውስጥ የሚታዘበውም ሰው አንዳንድ ጊዜ በንግግር ሊሆን ይችላል ወይ በድርጊት ሊሆን ይችላል የሚያደርሱትን ጉዳቶች ባልታሰቡ ነገሮች እነዚህ ሁሉ ነው።
የፍትህ ጥያቄ ሌላው የተውኔቱ ይዘት ሲሆን በኢትዮጵያ ይካሄዳል የተባለው የሽግግር ፍትህ ተጎጂዎችን ማዕከል ማድረግ እንዳለበት የሚያስገነዝብ መሆኑንም ደራሲዋ አስረድታለች።
ግን ገጸ ባህሪያት አንድ የሚያረጋቸው ነገር ፍትህ እየጠበቁ ነው። ሁሉም ላለባቸው እሴቱ ለደረሰባት የገቢ እጦት ፍትህ ትጠይቃለች። ማሳ እንደዚሁ ፍትህ እየጠበቀች ነው። የርብቃ እናት ፍትሃቸውን ከእግዚአብሔር አግኝቻለሁ ብለው ያምናሉ። ርብቃ ደግሞ በሚያሳዝን ሁኔታ ራሷን ለማጥፋት ወስናለች። ያው ወንድሞቿ ያደረሱትን ጾታዊ ጥቃት በመሸማቀቅ ማለት ዋናው የፍትህ የሚጠብቁ ሴቶችን ማሳየት ግንዛቤ እንደው ለማስጨበጥ ያክል የተፈለገው ተጎጂዎችን ማዕከል ያደረገ የሽግግር ፍትህ እንዲደረግ አሁን የሰማቸው ከሚወተቡትባቸው ጉዳዮች አንዱ ነው እና እያንዳንዱ ሰው ያለውን ታሪክና ከየራሱ መነሻና ታሪክ አንጻር እንዴት አድርጎ ፍትህ የኔም የሚጠብቀው ፍትህ ይሄ ነው ብሎ የሚለውን ማዳመጥ እንደሚያጠቃልል ለማስተላለፍ ነው ዋናው የተፈለገው።
የፌስቲቫሉ አካል የሆነው የፎቶግራፍ አውደ ርዕይ በቂ ምግብና በቂ ውሃ የማግኘት መብት ላይ ያተኮረ ነው። ለእይታ ከቀረቡ 96 ፎቶግራፎች ውስጥ የተመረጡ 3 ፎቶግራፎችን ያነሱ ተወዳዳሪዎች ተሸልመዋል። ያልተሰሙ ድምጾች የሚል ርዕስ በሰጠው ፎቶግራፍ የተሸለመው በረከት ፈለቀ ስለ ፎቶው እንዲያስረዳል።
ያልተሰሙ ድምጾች ያልኩበት ምክንያት ልጆች ስፔሻሊ ደግሞ ህጻናት በየአካባቢው ባለው ኮንፍሊክት ምክንያት ወደ ከተማ ያለው የፍልሰት መጠን ከፍተኛ እየሆነ በመምጣቱ ጉዳይ መሰረታዊ የሆነ የሰዋይ መብት እጦት ልጆች ላይ በጣም እየደረሰ ይገኛል። ከነዚህም ውስጥ አንዱ ደግሞ ትልቁና ዋነኛው ምክንያት አንገብጋቢ የሆነ የምግብ አቅርቦት ነው። በየጊዜው የምናየው ነገር ነው። ሲለምኑ ሲጠይቁ ምናም በብዙ ነገር ምናየው ነገር ነውና ይሄ ሁሉ ጫና የመጣው መሰረታዊ የሆነ ችግር አለ ለሰላም ማስተብ። ችግሩም ደግሞ በየአካባቢው ያለው ያለመግባባትና ግጭቶች ናቸው ወደዚህ ከተማ እንዲፈርስ ያደረጋቸውና ምግብ ደግሞ መለመን ያለበት ሳይሆን መሰረታዊ የሆነ የሰባይ መብት ነው ማግኘት ያለባቸው ህፃናትም ናቸው ትልቅ አይደለም ብዬ ሰላም ማስተብ ያንን ነገር ነው ሞር ሪፍሌክት ማድረግ ያስፈልጋል።
በሴቶች ህይወት ላይ በማተኮር በህይወት የመኖር መብትን የሚተርኩ ስዕሎችና አጫጭር ስነ ጽሁፎችም የፌስቲቫሉ አካል ሲሆኑ በስነ ጽሁፍ ዘርፍ ያሸነፉ ጸሐፍት ተሸልመዋል። እስካሁን የተካሄዱ የሰብአዊ መብቶች ፊልም ፌስቲቫሎች ስለ ሰብአዊ መብት ግንዛቤ ከመፍጠር አንጻር የኪነ ጥበቡ ዘርፍ ጉልህ ሚና እንደሚጫወት ያሳዩ ስለመሆናቸው የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰል አብራርተዋል።
የኪነ ጥበብና የስነ ጥበብ ስራዎች በጣም ጥሩ ሜታድስ ለሆኑ እነሱን ተጠቅመን ውይይቶች እንዲደረጉ እናደርግበት ነው። ይሄንን እንግዲህ ትልቁ ውጤት ሰብአዊ መብትን ማስፋፋት ይችላል እንዲወያዩ ማህበረሰቡ እንዲወያይ ያድርጓል። በተለይ ደግሞ በተላሳለሰ ሁኔታ ሪፖርቶችን ብቻ በማየት ሳይሆን በሚያወያዩ የኪነ ጥበብ ስራዎች ትምርቱን ማስተላለፍ ይችላል። ከዛ በተጨማሪ ደግሞ የአርት ባለሙያዎች በዚህ ስራ እንዲሳተፉና በተለያዩ ስራቸውን ያሳዩ ለድምጽ ለሌላቸው ሰዎች ድምጽ መሆን የሚችሉበትን ሁኔታ በተሻለ ሁኔታ በየአመቱ ያሻሻልን ለማቅረብ ይችላል።
ላንድ ወር ያህል የሚቆየው አራተኛው የሰብአዊ መብቶች ፊልም ፌስቲቫል ከአዲስ አበባ በተጨማሪ በ8 የክልል ከተሞች ተደራሽ እንደሚሆን ኮሚሽኑ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን።
Telling me don't hang around. It's been a long, But I know change gon' come. Oh, yes it will. Then I go to my brother and I say, brother, help me please. But he winds up knocking me back down on my knees. Oh, there have been times that I thought I could last for long. But now I think I'm able.
በመጨረሻም አንድ የፈረንጆች ገና በዓል ነክ ዘገባ እናጋራችሁና እንሰናበታለን። ግዙፎቹ የኒውዮርክ ከተማ መደብሮች መቶ አመት ያስቆጠረውን የመደብራቸውን ሙስከቶች በጌጣጌጥ በማሸበክ የገበያተኛ መሳቢያ ዘዴያቸውን እስካሁን ያልተውት ስለምን ይሆን ይላል። ዝነኞቹ መደብሮች እነ ሜሲስ ወዘተ በኒውዮርክ በየአመቱ ሙስከቶቻቸውን ሲያሳምሩ ይከርሙና በበዓሉ ሰሞን አላፊ አግዳሚውን ግቡ ግቡ ጎብኙኝ ሸምቱም እያሉ ያስጎመዣሉ። የቪኦኤዋ ዘጋቢ ዶራ መኳር ታዲያ ይህ የቆየ የገበያተኛ መሳቢያ ስልት እስካሁን እንደምን እንደዘለቀ ተቃኛለች። ደረጀ ደስታ እንደሚከተለው ያቀርበዋል።
በኒውዮርክ ሜሲስ የተባለው ግዙፍ መደብር በባላት ወቅት የመስኮት ቲንቶችን ማቅረብ የጀመረው ከ150 ዓመታት በፊት እንደ አውሮፓ አቆጣጠር በ1874 ነው። በአሁኑ ጊዜ ደግሞ ዝግጅቱ ከመጋቢት ወይም ሚያዝያ ጀምሮ አንድ አመት ገደማ ይወስዳል። ማኒ ኡርኩዚ በአገር አቀፍ ደረጃ ይህን መሰሉን የሜሲስ መደብሮች የመስኮት ቲንት ዝግጅት የሚመሩ ዳይሬክተር ናቸው።
ለሜሪት ሶች የደስታና የባል ስሜት ያመጣላችኋል ብዬ ተስፋ አድርጋለሁ። የባሉን የመስጠት ስሜት እናንጸባርቅበታለን።
በሜሲስ መስኮቶች ተንቀሳቃሽ ምስሎችን ወይም አኒሜሽን ማሳየት የዝግጅቱ አካል ሆኖ የኖረ ልማድ ነው። የዚህ አመቱ ቲንት ደግሞ ተመልካቾችንም እንዲያሳትፍ ተደርጎ ተዘጋጅቷል። አሁንም ማኒ ኡርኪዞ
በጣም ብዙ ጆች ተሳትፎበታል። እያንዳንዱ መስኮት አስውቦ የማረቡ ስራ ከ300 ሰዓታት በላይ ፈጅቷል። ብዙ ሰዎች ተሳትፎበታል። የእጅ ጥበብ ባለሙያዎች፣ አናጺዎች፣ ኤሌክትሪክ ሰሪዎች፣ የመብራት ባለሙያዎች፣ የተንቀሳቃሽ አሸንጉሊት ወይም ምስል ባለሙያዎች አሉን። የተለያዩ ቴክኖሎጂ አይነቶችን እንጠቀማለን። ስለዚህ በጣም የብዙ ጆች ውጤት ነው።
የመደብሮቹን መስኮቶች የማስጌጥ ሂደት ሰፊና ውድ ሊሆን ይችላል። እጅግ ውዱ ኒውዮርክ ሳክስ ፊዝ አቬኑ መደብር ደማቅ የመስኮት ትርኢቶችን አቅርቧል። ነገር ግን የህንጻውን ፊት በመብራት የማሸብረቁን ልማድ አስቀርቷል። ጂም ኩሽን መሰረቱን ሰሜን ካሮላይና ሻርለት ያደረገው የቲዮሪ ሃውስ የችርቻሮ ግብይት ድርጅት ፕሬዝዳንት ናቸው።
በአምስተኛው መንገድ ላይ የምታዩት ነገር እንደሚመስለኝ ከነዚህ አይነት ድርጅቶች መካከል አንዳንዶቹ ዘንድሮ ወጫቸውን ቀንሰዋል። ሜሲሶች ግን የመስኮት ትይንቶቻቸውን በትልቁ ቀጥለውበታል። ይለነሱ ተቃሚ ስልት ይመስለኛል።
ዩኒቨርሲቲ ቱሊን አርዳ እየጨመረ በመጣው ዲጂታል ዓለም ትላልቆቹ የኒውዮርክ መደብሮች ይህን ነባር የእይታ ግብይት ስልት እንዲገፉበት የሚያደርጋቸው በቂ ምክንያት አላቸው ይላሉ።
ሰዎች ከባህሎች ጋር የተገናኙ ናቸው። የታወቁ መደብሮችም የማህበረሰብ አካል ለመሆን የዚያ ባህል አካል መሆን አለባቸው።
ፕሮፌሰር ኩሶን እነዚህ ማሳያዎች ሸማቾችን ወደ መደብሮቹ ቦታ መሳብ ብቻ ሳይሆን ቸርቻሪዎች በስሜትም ከሸማቾች ጋር ግንኙነት እንዲገነቡ ያስችላቸዋል ይላሉ።
ከነዚያ ውስጥ ወደዚያ ቦታ በመምጣታቸው ብቻ ተጨማሪ ዶላር ሊያወጡ የሚችሉ የተወሰኑ ሸማቾች ሊኖሩ ይችላሉ። ነገር ግን በዚያ የባል ስሜት ውስጥ ከሸማቾች ጋር በሚፈጠር የስሜት ቁርኝት ምናልባትም በር ላይ ከሚለጠፈው የንግድ ምልክት በላይ ሰዎች ውስጥ የሚያደርገጽ ታለመገንባት የሚያስችል እድል ይሰጣል።
ቱሊን አርዳ ይህ አይነቱ የንግድ ስልት ደንበኞች የተለየ ስም ያበጁትን ብቻ እንዲፈልጉ ያደርጋቸዋል ይላሉ።
በጣም የታወቀ ስም የገነቡት ትዝ እንኳን የማይሉ አይነት ነገር ሆነዋል። ሰዎች ለነሱ ያውቃሉ። ከነርሱ ጋር ግን የተሳሰረ ግንኙነት መኖሩ አይሰማቸውም። የነሱን ወይም የሸማቾችን ትኩረት ማግኘት ምንም እንኳን ያ ሰው በወቅቱ ወደዚያ መደብር ባይሄድ እንኳን ለወደፊቱ ግን ዋጋ ያለው ስም መፍጠር ነው።
ሜሲስ እንደሚለው በየቀኑ ወደ 10000 የሚጠጉ ሰዎች የበዓላት ትዕይንቶቹን ይመለከታሉ። በዘመናዊ ዓለም በነባር ወግ ይደሰታሉ።
ለዛሬ የራዲዮ መጽሔት ያሉን ዝግጅቶች እነዚሁ ነበሩ። በቀጣይ የራዲዮ መጽሔት ደግሞ በሌሎች ቅንብሮች እንመለሳለን። በዚህ ሙዚቃ እንሰናበት።
Just like the ones I used to know, where the treetops glisten and children listen to hear sleigh bells in the snow.
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በየዕለቱ ከዋሽንግተን ዲሲ ከሚያስተላልፈው ፕሮግራም የዛሬውን እዚህ ላይ ፈጸመ። ነገ ሰኞ በመደበኛው ፕሮግራማችን በሶስት ሰዓት እስከምንገናኝ አብራችሁን ስላመሻችሁ እጅጉን እናመሰግናለን። ከአቀናባሪው ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጅት ታዬ ነኝ። በደህና እደሩ። Thank you.